The Voice of America. እንደምናመሸሽ ኢትዮጵያ ከአሜሪካ ድምፅ ራዲዮ ጣቢያ ጤና ይስጥልን ክቡራትና ክቡራን አድማጮች ከሰኞ እስከ አርብ በየዕለቱ ከምሽቱ 1 ሰዓት እስከ 1 ሰዓት ተኩል በ1431 ኪሎ ሄርትስ መካከለኛ ሞገድ የሚሰራጨውን ዝግጅት ጀመርን። በቀጥታ የሚተላለፍላችሁን የዛሬ አርብ ነሐሴ 22 2007 ዓ ም ስርጭት ይዤ የማስተናግዳችሁ ሶሎሞን አባተ ነኝ። ጽዮን ግርማ ፕሮግራሙን ትመራለች። የቴክኒክ መሐንዲሱ ቮይቴክ ዞርኒያክ ነው።
በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮቶችና አሳሳቢ ድክመቶችን ነበሩብን። የአመራር ሁኔታችንን ከማሻሻል አልፎ ስር ነቀል ለውጥ የመጣበት ደረጃ አልደረስንም። የክራይ ሰብሳቢነት የፖለቲካ ኢኮኖሚ በተለይም በከተሞች የበላይነቱን እንደያዘ ይገኛል።
የኢህአደግ ሊቀመንበር ኃይለማርያም ደሳለኝ ናቸው የሰማችኋቸው። የግንባሩ አስረኛ ጉባኤ መቀሌ ላይ ሲከፈት ከተናገሩት የተቀነጨበን የሰማችሁት ዘገባ አለን።
መገንዘብ ያለብን ኦሮሞና አማራ፣ ጉራጌ፣ ትግሬ እዚያ ያለው ህብረተሰብ አብሮ ተባብሮ መከራውን፣ ችግሩን፣ ደስታውን አብሮ ነው እየተካፈለ የሚኖረው እዚያ እንዳጠና ነው። ነገር ግን ይህን የሚያደርጉት ምንድን ነው? ካድሬዎች ናቸው።
አቶ አበባው መሐሪ የመኢአድ ፕሬዚደንት ናቸው። መኢአድ ማለት መላ ኢትዮጵያ አንድነት ድርጅት። ለምን ይህንን አሉ? ዘገባ አለን። እስከ ምሽቱ አንድ ሰዓት ተኩል አብራችሁን ቆዩ። አሁን የሰዓቱ ዋና ዋና የዓለም ዜና ይቀድማል። አዲሱ አበባ ያሰማናል።
እንደምን አምሽታችኋል አድማጮቻችን። የደቡብ ሱዳን ፕሬዚዳንት ሳልቫኪር ነገ ቅዳሜ ተግባራዊ ይሆናል ከተባለው የተኩስ አቁም ውል አስቀድመው ወታደሮቻቸው ማንኛውንም የጦር እንቅስቃሴ እንዲገቱ ከወዲሁ ትዕዛዝ ማስተላለፋቸው ተሰማ። ትናንት ሐሙስ ይፋ በሆነው ፕሬዚዳንታዊ አዋጅ ላይ እንደተመለከተው ኤስፒኤልኤ ማለትም የደቡብ ሱዳን ነጻነት ሰራዊትም ሲተኮስበት ራስን ለመከላከል ያህል ብቻ የተኩስ ካልሆነ በቀር ባለበት ስፍራ እንዲቆይ መመሪያ ተላልፎለታል። ከትናንት በስቲያ ረቡዕ ሚስተር ኪር አገራቸው ውስጥ ላለፉት 20 ዓመታት የተካሄደውን የእርስ በርስ ጦርነት ለማቆም የታቀደውን የሰላም ስምምነት ዋና ከተማዋ ጁባ ላይ መፈረማቸው አይዘነጋም። ተቀናቃኛቸው ሪክ ማቻር ስምምነቱን ቀደም ብለው ከሳምንት ቀናት በፊት አዲስ አበባ ላይ እንደፈረሙ አይዘነጋም። ማላዊ የሚገኙ የመንግስት ሆስፒታሎች ለታካሚዎቻቸው በቀን 3 ጊዜ ምግብ ማቅረብ አለባቸው ቢባልም በአሁን ጊዜ የሚያበሏቸው በቀን አንድ ጊዜ ብቻ መሆኑ ተገለጠ። ለዚህ ምክንያቱ በአብዛኛው የአገሪቱ የጤና ዘርፍ የገንዘብ ችግር ስላለ ነው ተብሏል። ይሁን እንጂ የሕዝብ ጤና ጥበቃ ተሟጋቾች ይህ መሆኑ ለታካሚዎቹ ሕይወት አደገኛ ነው ይላሉ። በሶስት ሰዓት ዜናችን መጽሔት ዘገባ ይኖረዋል። ወደ ኢጣሊያ ያመሩ የነበሩ አብዛኛዎቹ አፍሪካውያን የሆኑ 200 ያህል ፍልሰተኞች ሊቢያ ወደብ አካባቢ መርከባቸው ሰጥሞ ሳይሞቱ እንዳልቀረ ተሰግቷል። ትናንት ሐሙስ ማምሻው ላይ የሊቢያ ወደብ ጠባቂ ሌሎች 200 የሚሆኑ ፍልሰተኞችን ሕይወት እንዳዳነ ተገልጧል። መርከቧ ውስጥ ተጣብቆ የነበረው የሟቾች አስከሬን በሌሎች ጀልባዎች ተጭኖ ወደ አቅራቢያ ወደብ ተወስዷል ተብሏል። ከምዕራብ የሊቢያ ከተማ ዙዋራ ከተነሳ በኋላ የሰጠመው መርከብ ወደ 400 ያህል ፍልሰተኞችን ሳይጭን እንዳልቀረም ታምኗል። ደቡባዊቷ ዩናይትድ ስቴትስ ግዛት ኒው ኦርሊንስ ካትሪና በተሰኘው ኃይለኛ ንፋስ አዘል አውሎ ንፋስ የተመታችበትንና ወደ 1800 ሕይወት የጠፋበትን አስረኛ ዓመት ስታከብር ከአሜሪካ ፕሬዚዳንቶች እንደሚገኙ ታውቋል። የወቅቱ ፕሬዚዳንት ባራክ ኦባማ ትናንት ሐሙስ የተገኙ ሲሆን የቀድሞ ፕሬዚዳንት ጆርጅ ደብልዩ ቡሽ ዛሬ አርብ፣ ሌላው የቀድሞ ፕሬዚዳንት ቢል ክሊንተን ደግሞ ነገ ቅዳሜ ናቸው የሚጎበኙት አካባቢውን። ሚስተር ቡሽ ካትሪና እንደ አውሮፓ አቆጣጠር በ2005 ዓ.ም በደረሰችበትና 1800 ሕይወት አጥፍቶ ወደ 100,000 ቤቶችን ባወደመበት ዘመን በስፍራው ተገኝተው ጉዳቱን እንደተመለከቱ ይታወሳል። ፕሬዚዳንት ኦባማ በኒው ኦርሊንስ ጉብኝታቸው ትናንት ማለት ነው ሕዝቡ አስከፊውን ማዕበል ተቋቁሞ በሕይወት የተረፈበትን ቀን አስመልክተው ንግግር ማድረጋቸው ታውቋል። ዋይት ሀውስ ይፋ ባደረገው ንግግር እናንተ ከከባድና ከማይቻል አሳዛኝ ሁኔታ ውስጥ የወጣችሁና የተሻለ መጻኢ ዕድል ምሳሌዎች ናችሁ ማለታቸው አይዘነጋም። በመጨረሻም ቪየትናም በመጪው ነሐሴ 27 ቀን በመጪው ሳምንት ማለት ነው የምታከብረውን የነጻነት በዓል ምክንያት በማድረግ ለ18000 የህግ እስረኞች ምህረት ሰጠች። ይሁንና ምህረቱ ብሔራዊ ደህንነትን በተመለከተ የተወነጀሉትን አይጨምርም። 34 የውጭ ሀገር ዜጎች የሚገኙባቸው እነዚሁ ምህረት ያገኙ እስረኞች ከመጪው ሰኞ ጀምሮ ነው ከወህኒ የሚወጡት። ቪየትናም ከፈረንሳይ ነጻ የወጣችበት በዓል የሚከበረው 70ኛ መሆኑ ታውቋል። አድማጮች፣ ለሰዓቱ ያለን ዜና በዚሁ አበቃ።
አመሰግናለሁ አዲሱ። ከምሽቱ 3 ሰዓት በ19 በ22 እና በ25 ሜትር ባንድ ያጭር ሞገድ ስርጭታችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር ይመለሳል። አዲሱ፣ ይህ በ1431 ኪሎ ሄርትስ መካከለኛ ሞገድ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። ወደ መጀመሪያው ዘገባችን እንለፋው። 10ኛው የኢህአደግ ድርጅታዊ ጉባኤ ዛሬ ጠዋት መቀሌ ከተማ ላይ ተከፍቷል። በጉባኤው ላይ ከአራቱ የግንባሩ አባል ድርጅቶች የተወከሉ ከእያንዳንዳቸው 250 ሰው በጠቅላላው 1000 አባላት በድምፅና 500 ያለ ድምፅ እየተሳተፉ ናቸው። በጉባኤው መክፈቻ ላይ ንግግር ያደረጉት የግንባሩ ሊቀመንበር አቶ ኃይለማርያም ደሳለኝ ይህ የግንባራቸው ጉባኤ ሀገሪቱን በ2017 ዓመተ ምህረት በመጪዎቹ 10 ዓመታት ማለት ነው መካከለኛ ገቢ ካላቸው ሀገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ የሚያስችል የእቅድ አቅጣጫን ያጸድቃል ብለዋል። ግርማይ ገብሩ ዝርዝር አለው።
የኢህአዴግ ሊቀመንበር አቶ ኃይለማርያም ደሳለኝ ባቀረቡት ረዘም ያለ የመክፈቻ ንግግር ኢህአዴግ እስካሁን ድረስ 9 ጉባኤዎች ማካሄዱንና በእነኛ ጉባኤዎች የተገኙ ድሎችን አስታውሷል። በተለይ በ1993 ዓ.ም የተካሄደው አራተኛው የድርጅቱ ጉባኤ በአቶ መለስ ዜናዊ በቂ ጥናትና ትግል ተመስርቶ የተሐድሶ አቅጣጫዎች በጥራት በማስቀመጥ ወደ አዲስ የታሪክ ምዕራፍ የተሸጋገረበት ታሪካዊ ጉባኤ ነበር ብለውታል።
ካለፉት ጉባኤዎቻችን መካከል በ1993 ዓ.ም የተካሄደው አራተኛው ድርጅታዊ ጉባኤያችን ኢህአዴግ በውስጡ የተደቀነበትን የመበስበስና የጥገኛ ዝግጠት አደጋና መገለጫዎች በጓድ መለስ በቂ ጥናትና ትግል ላይ ተመስርቶ የድርጅታችን የትግል መስመር በማጥራት የታድሶ አቅጣጫዎቻችንን በጥራት በማስቀመጥ ወደ አዲስ የታሪክ ምዕራፍ የተሸጋገረበት ታሪካዊ ጉባኤ ነበር።
በ2005 ዓ ም የተካሄደው 9ኛው ጉባኤም ታላቁ መሪያችን አቶ መለስ ዜናዊ ባጣንበት ማግስት የተካሄደ ነበር ያሉት ኃይለማርያም ደሳለኝ ወቅቱ ለኢትዮጵያ ሕዝብ ሁለት ገጽታ የያዘበት እንደነበረም ያስታውሳሉ።
ወቅቱ በአንድ በኩል ታላቁ መሪያቸውን ያጡት የሀገራችን ሕዝቦች በጥልቅ ሐዘን ውስጥ ሆነው የተጀመረውን ልማትና ዲሞክራሲ በማስቀጠል የታላቁን መሪ ራዕይ እናሳካለን በማለት ቃል ኪዳናቸውን ያደሱበት፣ በሌላ በኩል የጽንፈኛና የጸረ ሰላም ኃይሎች አጋጣሚውን ተጠቅሞ አገራችንን ለማተራመስ የቋመጡበት ወቅት እንደነበረ የምናስታውሰው ነው።
የመጀመሪያው የእድገትና የለውጥ እቅድ ለመተግበር በተካሄደው ጥረት ኢትዮጵያን መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘው ራዕይ የመሳካቱ ጉዳይ ከወዲሁ እውን እንደሚሆን መታየት ጀምሯል ብለዋል አቶ ኃይለማርያም ደሳለኝ። ቢሆንም ግን በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮችና አሳሳቢ ድክመቶች ነበሩብን ይላሉ።
በቀጣይ ልንፈታቸውና ልንማራቸው የሚገቡ ተግዳሮቶችና አሳሳቢ ድክመቶችም ነበሩብን። የአመራር ሁኔታችንን ከማሻሻል አልፎ ስር ነቀል ለውጥ የመጣበት ደረጃ አልደረስንም። የኪራይ ሰብሳቢነት የፖለቲካ ኢኮኖሚ በተለይም በከተሞች የበላይነቱን እንደያዘ ይገኛል። የሕዝባችንን የተደራጀና የነቃ ሁለንተናዊ ተሳትፎ መሆን በሚገባው ደረጃ ገና አላደረስነውም። ለጉባኤው በሚቀርበው ሪፖርት በእቅድ አፈጻጸማችን የነበሩ ጥንካሬዎችና ድክመቶች የቀረቡ ሲሆን ጉባኤው በጥልቀት ገምግሞ ጥንካሬዎችን አጎልብቶ ለማስቀጠልና ድክመቶቻችንን ለማረምና የህዳሴ ጉዟችን ሳይስተጓጎል ሊያስቀጥሉ የሚችሉ አቅጣጫዎችንና ውሳኔዎችን እንደሚያስቀምጥ ይጠበቃል።
10ኛው የኢህአዴግ ጉባኤ 5ኛው አገራዊ ምርጫ በተካሄደበትና የኢትዮጵያ ሕዝብ ለኢህአዴግ ከፍተኛ ኃላፊነት በሰጠበት ማግስት እየተካሄደ መሆኑንም ሌላው ጉባኤው ታሪካዊ ያደርገዋል ብለዋል ሊቀመንበሩ። በወቅቱ መራጩ ህዝብ በሳል ውሳኔ ያስተላለፈበትም ነበር ብለዋል።
መራጩ ህዝብ ሊመራውና ሊያገለግለው የሚችለውን ፓርቲ በባዶ የተስፋ ቃል ብቻ ሊሸነግለው ከሚፈልገው ፓርቲ የለየበት በሳል ውሳኔ ያስተላለፈበትም ነበር። ከሁሉም በላይ በአገራችን መገንባት የተጀመረው የልማታዊና ዲሞክራሲያዊ ስርዓት አሸናፊ ሆኖ የወጣበት በመሆኑ የህዳሴ ጉዟችንን በአስተማማኝ ሁኔታ ለማስቀጠል ያስቻለ የህዝብ ውሳኔ ነበር። በሌላ በኩል ደግሞ የጥላቻና የቂም በቀል የዜሮ ድምር ፖለቲካ እየከሰመ ሄዶ የተረጋጋ የመድረ ፓርቲ ዲሞክራሲ ስርዓት እንዲገነባ ከ2002 ምርጫ ቀጥሎ ዳግም መሰረቱን ያጠናከረ በሳልና በአርቆ አስተዋይነት የተሰጠ የህዝብ ውሳኔ ነው።
አቶ ኃይለማርያም ደሳለኝ 10ኛው የኢህአዴግ ድርጅታዊ ጉባኤ በጥልቀት ተወያይቶ የሚያጸድቀው የእቅድ አቅጣጫ እንደሚኖርም አበክረው ይናገራሉ። ይኸውም ኢትዮጵያ በ2017 ዓመተ ምህረት መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ የሚያስችል የእቅድ አቅጣጫ እንደሆነም ገልጿል።
10ኛው ድርጅታዊ ጉባኤያችን በጥልቀት ከሚመክርባቸውና ውሳኔ ከሚያስተላልፍባቸው አንኳር ጉዳዮች የመጀመሪያውን የእድገትና ትራንስፎርሜሽን እቅድ አፈጻጸም፣ በዓለም አቀፍ ደረጃ የተቀመጡ የዘላቂ ልማት ግቦችና መሰል ጉዳዮችን እንደመነሻ ወስዷል። የእቅድ አቅጣጫዎችና ግቦች አገራችንን በ2017 ዓመተ ምህረት መካከለኛ ገቢ ካላቸው አገሮች ተርታ ለማሰለፍ የተያዘውን ራዕይ እውን ለማድረግ በሚቀጥሉት 5 ዓመታት ልናሳካቸው የሚገቡ የእድገትና ትራንስፎርሜሽን ግቦችን፣ መሰረታዊ አቅጣጫዎችና የሚከናወኑ ዋና ዋና ተግባራትን አካቶ ይዟል። ጉባኤው የእቅዱ አቅጣጫዎችን በጥልቀት በመመልከት አዳብሮ እንደሚያጸድቀው እምነቴ የጸና ነው።
በዚሁ 10ኛው የኢህአዴግ ጉባኤ የቻይና ኮሚኒስት ፓርቲ፣ የሱዳን ኮንግረስ ፓርቲ፣ የደቡብ ሱዳን፣ የሩዋንዳና የሌሎች አገሮች የፖለቲካ ድርጅት ተወካዮች ተገኝተው ንግግር አሰምተዋል። 10ኛው የኢህአዴግ ድርጅታዊ ጉባኤ ለሚቀጥሉት 4 ቀናት እንደሚቆይና የድርጅቱ የማዕከላዊ ኮሚቴ እንደሚመርጥም ይጠበቃል። ለአሜሪካ ድምፅ ግርማይ ገብሩ ከመቀለ።
አመሰግናለሁ ግርማይ። ወደ ተከታዩ ዘገባ እንለፍ። በኦሮሚያ ክልል በምዕራብ ሸዋ ዞን ኖኖ አሎ ቀበሌ ተፈጽሟል የተባለውን የመብቶች ረገጣ መንግሥት በገለልተኛ አካል እንዲጣራ እንዲያደርግ የመላ ኢትዮጵያ አንድነት ድርጅት መኢአድ ጥሪ አቅርቧል። በአካባቢው ባለሥልጣናት በደል እንደተፈጸመባቸው የቀበሌው ነዋሪዎች ተናግረዋል። የወረዳው ፖሊስ አዛዥ ጉዳቱን ያደረሱት የአካባቢው መንግሥት ባለሥልጣናት አይደሉም ብለዋል። አጥፊዎች ናቸው ያሏቸውም ለፍርድ እንደቀረቡ አመልክተዋል። መለስካቸው አማህ ተጨማሪ አለው።
የመላው ኢትዮጵያ አንድነት ድርጅት መኢአድ ዛሬ ረፋዱ ላይ በጠራው ጋዜጣዊ መግለጫ ባሰራጨው ሰነድ እንዳተተው በሀገሪቱ ሕገ መንግሥት ድንጋጌ መሠረት ኢትዮጵያውያን በየትኛውም የሀገሪቱ ክፍል ለመዘዋወር ለመኖርና ሀብት ለማፍራት ሙሉ መብት የሰጠ መሆኑን ጠቁሞ ይህ ግን በገዢው ፓርቲ ባለሥልጣናት እየተጣሰ እንደሆነ ይገልጻል። በሰላም አብረው በሚኖሩ ዜጎች መካከል ቅራኔ እንዲፈጠር በካድሬዎችና በመንግሥት አካላት የሚደረገው ሥራ በአስቸኳይ ይቁም የሚል ርዕስ የሰጠው ይህ ድርጅቱ ያሰራጨው ጽሑፍ በኦሮሚያ ክልል በምዕራብ ሸዋ ዞን በኖኖ ወረዳ የአሎ ቀበሌ ነዋሪዎች የሆኑና ከአማራ ክልል የመጡ ናቸው ባላቸው ነዋሪዎች ላይ ተፈጽሟል ያለውን የመብት ረገጣ ይዘረዝራል። አንድ ሰው እንደተገደለ፣ 10 ሰዎች ከፍተኛ የአካል ጉዳት እንደደረሰባቸው፣ 99 የሳርና 25 የቆርቆሮ ክዳን ያላቸው ቤቶች ከነሙሉ ንብረታቸው ሚያዝያ 10 ቀን 2007 ዓ ም መቃጠላቸውን ያስረዳል። መኢአድ ይህንን ጉዳይ መንግሥት በገለልተኛ አካል እንዲጣራ እንዲያደርግ ጥሪውን አቅርበዋል። ይህን ግፍ የከፋና እጥፍ ድርብ ያደረገው እነዚህ ቤትና ንብረታቸው በእሳት የወደመባቸው ግለሰቦች መከላከል እንዳይችሉ ተደርጎ አስቀድሞ በመንግሥት ካድሬዎችና በፖሊስ አካላት ተይዘው ወደ እስር እንዲወረወሩ መደረጉና ሚስቶቻቸውም ለስብሰባ ውጡ ተብለው በአንድ ቦታ ከታጎሩ በኋላ መሆኑ ነው ይላል የመኢአድ የጽሑፍ መግለጫ። የዚህ ድርጊት ምክንያቱ ምንድን ነው ለሚለው የጋዜጠኛ ጥያቄ የመኢአድ ፕሬዚዳንት አቶ አበባው መሐሪ መልስ ሰጥተዋል።
አሁን የሚደረገው ምንድን ነው? እኛ ሀገር መታችሁ እናንተ ሀብታም ሆናችሁ፣ እኛ ያን ያህል ሀብታም ሳንሆን እኛ እናንተ ሀብታም ሆናችሁ፣ ስለዚህ ሀገራችን ለቃችሁ ውጡልን። ይሄ ነው ምክንያቱ፣ ሌላ ምክንያት የላቸውም። ግን ህዝቡ አይደለም። ይህንን እዚህ ላይ መገንዘብ ያለብን ኦሮሞና አማራ፣ ጉራጌ፣ ትግሬ እዚያ ያለው ህብረተሰብ አብሮ ተባብሮ መከራውን፣ ችግሩን፣ ደስታውን አብሮ ነው እየተካፈለ የሚኖረው እዚያ እንዳጠና ነው። ነገር ግን ይህን የሚያደርጉት ምንድን ነው? ካድሬዎች ናቸው፣ እዚያ ያሉ የወረዳ ባለስልጣናት ናቸው።
መያድ በጠራው በዚህ ጋዜጣዊ መግለጫ ላይ በደሉ ተፈጽሞብናል የሚሉ ሰዎችም ተገኝተው ነበረ። ከእነዚህ መካከል ስማቸውን ጽጌ ይባላሉ ያሉት እንዲህ ብለዋል።
እነዚህ 80 አባወራ አስሮ አቃጥለው ግማሹ ተሰዶ ግማሹ ጫካ ገብቶ እንደገና ምን ጦርነት። አሁንም እኮ ህዝቡ ግን እግዚአብሔር ይስጠው አሁንም ተፋቅሮ ነው ያለው። እነሱ ግን ጦርነት ለመፍጠር ነው እየታገሉ ያሉ። እኛ መኖር ፈርተናል። እኔ አሁን ንብረቴን ጥዬ ነው ትላንትና እሑድ ሊይዙኝ የሀገር ፖሊስ ያመጡ። እኔ ጣምልጫቸው ወጥቼ ነው ልጄን ይዤ በልጄ ስበብ ልጄ ለምን ተመታ ብዬ ፖሊስ አካል ብሄድ በክሽ አንቺ የምንይዝበት መንገድ ብናገኝ አተን ነው አለኝ። እንግዲህ አልኩኝ ሁለቱን ልጆቼን ጥዬ በሜዳ ላይ ከባለቤቴ ተለያይቻለሁ። ማስተዳድራቸው በብስኩት ነው፣ ማስተዳድራቸው በሳምቡሳ ነው። እኔ ሰርቼ መብላት አቅቶኛል። ዛሬ ኢትዮጵያ ህዝብ መንግስት ከሰማኝ የምተነፈብስበት ካ ብሞትም አሁን ከዚህ ሲሄድ እያዛለሁ።
ሌላው ተበዳይ ነኝ ያሉት አቶ ባዩ መኩሪያ ደግሞ እንዲህ ያለ በደል ደጋግሞ እንደተፈጸመባቸው ይናገራሉ። አሁን ተፈጽመዋል በተባለው ግፍም ሰለባ ነኝ ይላሉ።
እኔ ታሰርኩ እንደገና ነጻ ብባል ለምን ነጻ ይባላል ተባለው በክርክር ላይ ተባለ መጨረሻ ላይ ውሳኔውን አገኘ። ውሳኔውን ሲያገኝ ያለምን ይወሰንብኛል ብሎ ጭንበቀል አድርጎ አሁንም ደግሞ እዚህ 2004 2007 ላይ አሁን የተቃጠለ ቤቴ ከዛ ሸሽቼ ደግሞ እዚህ መጠቼ ብሰራ እሱም ተቃጠለ። በቃ ተባረሪ አሁን ከዛ ከመያዝያ 10 ጀምሮ የትም ነኝ አለ። በቤቴም አልገባሁም አሁንም እያሳደ
ሌላዋ ተበዳይ ነኝ ያሉ ደግሞ ይህን ተናግረዋል።
ስሜ በላይነሽቱ እባላለሁ። የመጀመሪያው የቤት ቃጠሎ የተጀመረ እንኳን በኖኖ ኖሮ ወረዳ ናኖ ቆንዳላ ላይ የመጀመሪያው ቃጠሎ እኔ ነበርኩ። ከአንዴም ሁለቴ ከሁለቴም ሶስቴ ነው ቤት የተቃጠለብኝ። ውሳኔ ይዤ ውሳኔው ራሱ ተሸክሜ ነው የመጣሁት። ውሳኔ ይዤ አንድ እስካሁን ድረስ አስረክቦ መሬቱን ራሱ ቆሞ አስረክቦ ጋሻ ይሉ እስካሁን ፍትህ የለኝም። አርሳለሁ መልሶ እነሱ የሚያስገቡት አዝመራውን። ሶስት ዓመት አርሼ ሶስት ዓመትም እነሱ ነው ያስገቡት። ይኸው ተመትቼ አካላቴ ጎሎ ጎሎ ጥርሴ ራሱ ክፍት ነው እንዳለ መንጋጋ።
የወረዳውን ፖሊስ አዛዥና በአብዛኛው ተበዳይንን በሚሉ ሰዎች ስማቸው የተነሳውን ኢንስፔክተር ኃይሉ ድርባን ቪኦኤ በስልክ አናግሯቸዋል። የችግሩ መንስኤ መጋቢት 27 ቀን 2007 ዓ.ም ተፈጽሟል ያሉት ግድያ ነው። ገዳይ የአማራ ተወላጅ እንደሆነ፣ ሟች ደግሞ የኦሮሞ ተወላጅ እንደሆነም ኢንስፔክተር ኃይሉ ድርባ ያስረዳሉ። የሟችና የገዳይ ቤቶችም ተቀራራቢ እንደሆኑ የሚናገሩት የወረዳ ፖሊስ አዛዥ የቤቶችን ቃጠሎ ያካሄዱት የሟች ወገኖች እንደሆኑና የ32 አባወራ ቤቶች እንደተቃጠሉ ተናግረዋል። ወንጀሉን ፈጽመዋል የተባሉትን 15 ሰዎችም ፖሊስ ምርመራውን አጣርቶ ለአቃቤ ሕግ አስተላልፎ በአሁኑ ጊዜ ጉዳያቸው በምዕራብ ሸዋ ዞን ከፍተኛ ፍርድ ቤት እየታየ እንደሆነም ገልጸዋል። ተበደልን የሚሉት ወገኖች እንደሚናገሩት የወረዳውም ሆነ የቀበሌው አስተዳደር አባላት በወንጀሉ አልተሳተፉም ሲሉም ኢንስፔክተር ኃይሉ ድሪባ የቀረበውን ክስ ያስተባብላሉ። የመላው ኢትዮጵያ አንድነት ድርጅት መኢአድ ጉዳዩን ለማጣራት ወደ ስፍራው የላካቸውን የፓርቲውን አመራር አባል አቶ ሙሉጌታ አበበን አለፍርድ ቤት ትዕዛዝ ፖሊስ ለአምስት ቀናት ለምን እንዳሰራቸው ለቀረበላቸው ጥያቄም አቶ ሙሉጌታ የመጣበትን ጉዳይ የሚያስረዳ ደብዳቤ ያልያዘና ሕገወጥ ስብሰባ ሲያካሄድ ስላገኘ ነው አስረነዋል ብለዋል። ይሁንና ለአምስት ቀን ሳይሆን ለሁለት ቀናት እንደሆነ ገልጸው ወደ ዞኑ እንዳስተላለፉት ተናግረዋል። በአሁኑ ጊዜ አቶ ሙሉጌታ አበበ ከእስር ተፈተው በዚህ በነበረው የድርጅቱ ጋዜጣዊ መግለጫ ላይ ተገኝተዋል። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ።
አመሰግናለሁ መለስካቸውን። ወደ ተከታዩ ዝግጅት እናልፋለን። ኢትዮጵያና የሰማይ ቀልቧ። ኢትዮጵያ ከፍተኛ አቅም ያላቸው ሁለት ቴሌስኮፖችን እንጦጦ የጠፈር ቅኝት ጣቢያ ላይ ተክላለች። የቴሌስኮፖቹ አጠቃላይ ዋጋ በዛሬ ምንዛሬ ከ600 ሚሊዮን ብር በላይ ነው። የዛሬ 10 ዓመት አካባቢ የተቋቋመው የኢትዮጵያ የህዋ ሳይንስ ማኅበር የበላይ ጠባቂ አቶ ተፈራ ዋልዋ ሰሞኑን አሜሪካ ቆይተዋል። ከዩናይትድ ስቴትስ የኤሮኖቲክስና የጠፈር አስተዳደር ናሳ ባለሥልጣናትና ከዋናው ዳይሬክተርም ጋር ተገናኝተው ተወያይተዋል። ስለ ኢትዮጵያ የጠፈር ትኩረትና እንቅስቃሴ ስለ ሰሞኑም የአሜሪካ ቆይታቸው አቶ ተፈራ ዋልዋ በተለይ ለቪኦኤ መግለጫ ሰጥተው ነበር። የውይይቱ ሁለተኛ ክፍል ቀጥሎ ይቀርባል። አቶ ተፈራን በግላቸው ካነሳውላቸው ጥያቄዎች አንዱ እርሳቸው የሳይንስ እውቀት ይኖራቸው እንደሆነ ነበር። ይመልሳሉ።
የሳይንስ ማሰብ አይደለሁም። ድሮ እመኝ ተማሪ ያለው ወደ በረሃ ከመውጣቴ በፊት የፖለቲካ ሁኔታ መጥቶ ወደ በረሃ ባይወስደኝ ምን ትማር ነበር ብለህ ብትጠይቀኝ የህዋውን ሳይንስ ነበር ምማረው። ነገር ግን ምኞቴ ያልሆነም ሌላው ምኞቴ ነው የሆነው እና በዛ ምክንያት የሳይንሱ ሰው አይደለሁም እኔ። ይሄ ማለት ግን ሳይንሱ ያለበት ሳይንሱም ቴክኖሎጂውም ያለበትን ሁኔታ ለረጅም ዓመታት በቅርብ በጣም ስለምከታተል ሁኔታውን በሚገባ ቃል
እሱ ወደ አነሱልኝ አንዲት ነጥብ ዞር ልበል። አቶ ተፈራ፣ ይሄ ኢትዮጵያ እንዴት ነው ከጠፈር ጋር የምትሰራው የሚል ጥያቄ ተነስቶ ነበር ያሉኝን፣ ወደዛ ጋር መለስ ልበል። በእርግጥም ኢትዮጵያ ብዙ ምድራዊ ውጣ ውረዶች ያሉባት፣ ብዙ ጣጣዎች ያሉባት ሀገር፣ ገና በዓለም ውስጥ እጅግ ደሃ ከሚባሉ ሀገሮች አንዷ የሆነች ሀገር ሆና ሳለ ሰማይ ላይ ምን ትፈልጋለች መጀመሪያ የዚህን ሰዓት ጨርስ የሚል ብዙ ንግግር አለ። እንደውም የዛሬ የእንግሊዝ ዴይሊ ሜል ሳነብ ነበር እና ጋዜጣ ነው፣ ከእንግሊዝ መንግስት የ300 ሚሊዮን ፓውንድ እርዳታ ወደ 1 ቢሊዮን የኢትዮጵያ ብር ማለት ነው እያገኘች ያለች ሀገር የ2 ሚሊዮን ፓውንድ ፕሮጀክት ዘርግታለች። እነዛን ቴሌስኮፖቹን ጨምሮ ማለት ነው፣ ኦብዘርቫቶሪውን ጨምሮ ማለት ነው። እና እንደዚህ አይነት ስራ መስራቷ ደግሞ በተወሰነ ደረጃ በአንዳንድ አካባቢዎች እያስወቀሳት ነው የሚል ጽሁፍ ነው ያነበብኩት። ብዙዎችም ይናገራሉ ይሄንን። እንዴት ነው የእርስዎ መልስ ለዚህ?
ለዚህ የኔ መልስ ሁለት ነው። መጀመሪያ ነገር ኢትዮጵያ ወደዚህ ሳይንስ እና ቴክኖሎጂ በመግባቷ እየተወቀሰች ነው የሚለው እሱ የለም። እንዲያውም በግልባጩ የተቀረው ዓለም እጅግ በመገረም በጣም ጥሩ እርምጃ ወስዳችኋል። ዴይሊ ሜይልም የሚለው እኔም አንብቤያቸዋለሁ። እንዲህ አይነት እርምጃ ወስደዋል፣ ብዙ ነገር ሄደዋል፣ እንዲህ ነው ብሎ አስረድተው፣ ነገር ግን አሁን ኢትዮጵያ ባለችበት ድህነት ይሄ ነገር ቅድሚያ ልሰጠው የሚገባት ይሆን ወይ በሚል ነው የሚጠይቀው እንጂ አውግዞ አይደለም የሚሄደው። ስለዚህ ዓለም የተቀረው ዓለም የተደነቀበት ነገር ቢኖር ተገቢ እርምጃ እንደወሰደ ነው። አንደኛው መልሴ ነው። ሁለተኛው መልስ የህዋው ሳይንስና ቴክኖሎጂ ላይ ያለው ግንዛቤ ነው። አሁን አንተም የምትገልጸው እሱን ነው። ግንዛቤው ምንድን ነው? የህዋው ሳይንስና ቴክኖሎጂ የበለጸጉ ሀገሮች የሚሰሩትም የሚጠቀሙበትም የቅንጦት ሳይንስና ቴክኖሎጂ ነው ተብሎ ይታሰባል። በማን? እኛና እኛን በመሳሰሉ ያልበለጸጉ ሀገሮች። አይመለከተንም አንጠቀምበትም ነው የሚታሰበው። ይሄ ግንዛቤ ነው እጅግ መሰረታዊ ስህተት ያለበት። የህዋውን ሳይንስና ቴክኖሎጂ ውጤቶችን ከጥንት ጀምሮ እስካሁን የማይጠቀምበት የዓለም ጥግና የሰው ፍጡር የሚባል ሰው የለም። አሁን ካንተ ጀምሮ አንተ ራስህ አሁን በቀጥታ የህዋውን ሳይንስና ቴክኖሎጂ ውጤት እየተጠቀምክ ነው ያለው። ለምሳሌ አሁን ኢትዮጵያ ብንወስድ የህዋው ሳይንስና ቴክኖሎጂ ውጤትን በብዙ የስራ መስኮቻችን ላይ እየተጠቀምን ነው የምንውለው። ምሳሌ እንወስድ። አሁን ከዚህ ሆነ በቀጥታ ደውለህ የትም ዓለም ጥግ ኢትዮጵያም ይሁን የትም ተገናኝተ በሰኮንዶች ጊዜ ውስጥ ትነጋገራለህ። በምንድን ነው የምትገናኛለሁ? ከኢትዮጵያ ጋር በሳተላይቶች ነው። የህዋው ሳይንስና ቴክኖሎጂ ውጤት ነው። በኢትዮጵያ ውስጥ በአሁኑ በዚህ ጊዜ ትምህርት ሚኒስቴር ብቻ ስንትና ስንት ቻናሎች አሉት? ትምህርት እኮ የሁለተኛ ደረጃ ትምህርቱን ትምህርት ሚኒስቴር በሳተላይት ነው የሚያስተምረው። እንዲህ እያልኩ ዝርዝሩን ነግሬ አልጨርስም። በጣም በብዙ መስክ ላይ ስራ ላይ ውሎ ይገኛል በሀገራችንም። ስለዚህ የበለጸጉ ሀገሮች የሚሰሩትና የሚጠቀሙበት ሳይንስና ቴክኖሎጂ ነው የሚለው የተሳሳተ የሚሆነው፣ እነሱም ይጠቀማሉ፣ እኛም እንጠቀማለን። ልዩነታችን መጠቀምና ለመጠቀም ላይ በፍጹም አይደለም። ልዩነታችን እነሱ በዚህ ሳይንስና ቴክኖሎጂ ሲጠቀሙ በራሳቸው ጭንቅላት በራሳቸው ተቋማት፣ እኛ ስንጠቀም የእነሱን ጭንቅላትና ተቋማት ቀጥረን ኪራይ እየከፈልን ነው የምንጠቀመው። ልዩነታችን ይሄ ነው እንጂ ይህንን ሳይንስና ቴክኖሎጂ ሳንጠቀም ለአንዲትም አፍታ ፎር ኤ ፍራክሽን ኦፍ ሰከንድ ማለት ነው ሳንጠቀም የምንቆይበት ሁኔታ የለም። አንድ ሁለተኛ፣ ይሄ ሳይንስና ቴክኖሎጂ በማንኛውም እስካሁን በታየበት የድህነት ማሸነፊያ ከባዱ መሳሪያ ነው እንጂ በድህነት ምክንያት ማንሰራው ነው የሚባል አይደለም። ለዚህ ለዚህማ ካነሳን አሁን በለጸጉ የሚባሉ ሀገሮች እኮ ከድሮ ጀምሮ የበለጸጉ አይደሉ። የበለጸጉት ወደ ኋላ ኋላ ነው። በዚህ ሳይንስና ቴክኖሎጂ ላይ እኮ መስራት፣ መመራመር፣ ማስተማር፣ ማሰልጠን የጀመሩት አሁን አይደለም። ድሮም ደሃ እያሉም ጭምር ማለት ነው። ስለዚህ ሳይንስና ማንኛውም ሳይንስና ቴክኖሎጂ ላይ መስራት ድህነት ያግዳል ሳይሆን ድህነት ማሸነፊያ፣ ማጥፊያ፣ መበልጸጊያ መሳሪያ ነው።
ኢንቨስትመንት ነው።
በጣም ከባድ ኢንቨስትመንት ነው። ስለዚህ አሁን ለምሳሌ ወሰድና 3 ሚሊዮን ነው 2 ሚሊዮን ፓውንድ ወጪ አረጋችሁ በሚል አነሳዋል። በቀን ስንት ለኪራይ አረጋ? እሱ ወጪው ከዛም በላይ ነው። በቀን ስንትና ስንት ኪራይ ነው ስንከፍል የምንውለው? አሁን እስቲ ገምት። የኢትዮጵያ ቴሌኮሙኒኬሽን ብቻ የሚከፍለውን ገምት። ኢትዮጵያ ቴሌቪዥን ታለ አይደለም? አሁን እዚህ አሜሪካ ዋሽንግተን ቁጭ ብለ አሁን ታዲያ ያ ሁላ ኪራይ ሳንከፍልበት ታየዋል? እና እንደዚሁ ኢንቨስት ብናረግ ኪራይ መክፈሉንም በሂደት እየቀነስን መጨረሻ እንደውም ራሳችን እኮ ኪራይ ማስከፈል የምንችል እንሆናለን። የሀብት ምንጭ ነው። አንዲት ምሳሌ ብቻ ብነግር ደስ ይለኛል፣ ምን ያህል ይሄ መስክ ራሱ የሀብት ምንጭ፣ ከባድ የሀብት ምንጭ እንደሆነ ለማሳየት። ሉክሰምበርግ የሚባል ሀገር አለ አውሮፓ። ይሄ ሀገር በዚህ መስክ በሚሰራው ስራ በ2013 በፈረንጅ አቆጣጠር 183 ቢሊዮን ዶላር ገቢ አግኝቷል። 183 ቢሊዮን ዶላር ነው ምለ ከዚህ ከህዋ ሳይንስና ቴክኖሎጂ ተግባር ላይ በማዋል ይሄ ሀገር ምን ያህል ህዝብ ነው፣ ምን ያህል ነው የሚለው እንደው ብነግርህም ይገርማል። ሉክሰምበርግ ጠቅላላ ህዝቡ 370 ሺህ ህዝብ ነው። 370 ሺህ ህዝብ የእውቀትና የቴክኖሎጂ ባለቤት ስለሆነ በዚህ መስክ ብቻ ምን ያህል ከፍተኛ ሀብት እያመነጨ እንደሆነ ማየት ይቻላል። እንግሊዝን እንውሰድ። እንግሊዝ በ2012 ከዚህ መስክ ብቻ 80 ቢሊዮን ፓውንድ ነው ያገኘው በአንድ አመት። 80 ቢሊዮን ፓውንድ በዚህ መስክ ውስጥ 70 ሺህ ሰራተኛ አለ። ራሱን ችሎ ልክ ግብርና፣ ኢንዱስትሪ፣ ንግድ እንደምንለው እኮ ይሄ መስክ ራሱ አሁን አንድ ክፍለ ኢኮኖሚ ነው። እና የእውቀት ሀብት የሚባለው ኖሌጅ ኢኮኖሚ ከባድ የሆነ ሀብት ማመንጫ ነው። ድህነት ማሸነፊያ ነው እንጂ ድህነት አስፈራርቶት ፈርቶ ቆሞ የሚቀርበት አይደለም። ሌላ ምሳሌ ልነግረው ይችላሉ። ለምሳሌ አሁን ድህነት ከተነሳ ቻይና በዚህ መስክ ላይ ስራ የጀመረው የእርስ በርስ ጦርነቱ በ1949 ዓ.ም ላይ አልቆ በፈረንጅ አቆጣጠር 2 ዓመት ጊዜ ውስጥ በ1952 ዓ.ም ላይ ነው ሻንግሃይ ቻይና ስፔስ አካዳሚ በሚል የዚህን ስራ የሚሰራ ትልቅ አካዳሚ ያቋቋመ። በ1952 ዓ.ም ማለት ነው። ያኔ ቻይና ምን ነበረ? መናጢ ደሃ እኮ ነበር። በጣም በጣም ደሃ ሀገር ነበር። አሁን ያኔ ስለጀመሩና እያስተማሩ እያሰለጠኑ እየተመራመሩ ስለተጓዙ በአሁኑ ጊዜ በዓለም ላይ በጣም ከፍተኛ ተወዳዳሪ ናቸው። ለዛውም እኮ አሁንም ቢሆን ቻይና በጣም ትልቅ ኢኮኖሚ ነው እንጂ የበለጸገው ዓለምን ጠቅልሎ የተቀላቀለ የሚባል አይደለም። ስለዚህ በአጭሩ ለማለት የፈለግኩት ድህነት ማሸነፊያ እንጂ ድህነት ከመስራት የሚያግድ እንዳልሆነ፣ ድህነቱ ባይሆን የሚያግደው የትኛው ነው? የአመለካከቱ ድህነት ነው ለማለት ነው። ይሄን ነው ልነግርህ የምችለው።
አቶ ተፈራ፣ ሌላ አንድ ማንሳት የምፈልገው ጥያቄ የእርሶ ቡድን በተለይ በእርሶ እየተመራ ወደዚህ ወደ አሜሪካ የመጣው የፕሬዚደንት ባራክ ኦባማን የምስራቅ አፍሪካ ጉብኝት ተከትሎ ነው። ኬንያና ኢትዮጵያ ያደረጉትን ማለት ነው። እና አሜሪካን በዛ አካባቢ ከዚህ ከልማቱ ወጣ ያለ ፍላጎት አላት፣ ትኩረት አላት። አንዱም የጸጥታና የጦር ጉዳይ ነው። እናንተ ከዚህ ከጦር ከጸጥታ ጉዳይ ጋር ተያይዞ የምትሰሩበት የምትንቀሳቀሱበት መስክ አለ? ከናሳም ጋር የምትተባበሩበት?
አሁን እኛ እኔ የምሰራውን ስራ በሚመለከት የምትጠይቀኝ ከሆነ በህዋው ሳይንስና ቴክኖሎጂ ላይ የምንሰራውን ነው። ልክ ከኮሪያም ከቻይናም ይሁን ከህንድም ከራሽያም በዚህ መስክ ላይ ተባብረን ለመስራት የሚኖረንን ያህል ፍላጎት፣ ጠንካራ ፍላጎት ከአሜሪካ እና ናሳ ጋር የመስራት ፍላጎትም ጭምር ነው ያለን። ከዚህ ውጭ ኢትዮጵያና አሜሪካ የሚተባበርበት መስክ ምንድን ነው ከተባለ ሰፋ ያሉ መስኮች እንዳሉ ግልጽ ነው። ምንድን ነው ጭምጭምታ የምትለው አልገባኝም። እሱን ደግሞ አሁን በቢሮ ኃላፊነት ላይ ያሉትን ብጠይቅ የበለጠ ጥሩ ነው ብዬ ገምታለሁ። የትብብሩ መስክ ግን በጸረ ሽብርተኝነቱም በመሳሰሉትም ትብብር መኖሩ ግልጽ ነው የሚመስለኝ እና አዲስ ነገር ሆኖብህ የምጠይቀው ነው መስሎ አልታየኝም ለማለት ነው።
አመሰግናለሁ አቶ ተፈራን። ውይይታችን ይቀጥላል። ዛሬ ከመሰነባበታችን በፊት አንዳንድ አጠራጥር ያሉ መረጃዎችን ልስጣችሁ። አንድ የዩናይትድ ስቴትስ ዶላር 20 ብር ከ84 ሳንቲም ነው ዛሬ የተመነዘረው። ነገ አዲስ አበባ ዝናባማ ትሆናለች። ከፍተኛ ሙቀቷ 22፣ ዝቅተኛው 13 ዲግሪ ሴልሽየስ ይሆናል። ወደ ታሪክ መለስ ስንል ሌዮ ቶልስቶይ ወይም ሌቭ ቶልስቶይ ታስታውሱታላችሁ። የጦርነትና ሰላም፣ አና ካሬኒና ጸሐፊ ዛሬ የተወለደ በ1820 ዓመተ ምህረት በሕይወት ቢኖር ልክ 187 ዓመት ይሞላው ነበረ። ማኅበራዊ ፈላስፋው ዮሐን ወልፍጋንግ ፎን ጊዮቴ የፋውስቱስ ጸሐፊም የተወለደው ዛሬ ነበር በ1741 ዓመተ ምህረት። እሱ ደግሞ 256 ዓመተ ምህረት በሞላው ነበር። ባልደረባ የጽዮን ግርማም እድሜዋ ስንት እንደሆነ አላውቅም እንጂ ሃፒ በርትደይ ጽዮን። በዚሁ እንሰናበት እስከ ምሽቱ 3 ሰዓት። ጤና ይስጥልኝ።
This program has come to you from the Voice of America, Washington.